Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በድርቅ የተነሳ ይቅርታ አድማጮቻችን በድርቅ የተነሳ በሚሊዮኖች የተቆጠሩ የተራቡ ዜጎቻቸው አስቸኳይ የነፍስ አድን እርዳታ ለሚያስፈልጓቸው ኢትዮጵያውያን ሶማሊያ የተባበሩት መንግስታት የእርዳታ ድርጅት የድረሱ ጥሪ አሰምተዋል።
ወደ ኋላ ዘገባ ይኖረናል። አድማጮች ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን። የዛሬ ማክሰኞ የካቲት 14 ቀን 2009 ዓ ም ምሽት ተረኛ አስተናጋጆች ሰለሞን ክፍሌና
አዲሱ አበበ አብረናችሁ እናመሻለን።
በቅድሚያ የዕለቱን የዓለም ዜናዎች እናሰማለን። መልካም ምሽት።
ዋና መቀመጫውን በዩናይትድ ስቴትስ ያደረገው የጋዜጠኞች ደህንነት ተሟጋቹ ሲፒጄ በመላው ዓለም በእስር ላይ ከሚገኙ 259 ጋዜጠኞች ውስጥ 16ቱ በኢትዮጵያ የታሰሩ እንደሆኑ ገልጦ እስረኞቹ በእስር ቤት ሊያገኙ የሚገባውን መብትም ተነፍገዋል ብሏል። የታሰሩት ጋዜጠኞች ቤተሰቦች እስረኞቹን በበቂ ሁኔታ መጎብኘት እንደማይፈቀድላቸው ገልጠው አንዳንዶቹ በአንድ ሰው ያውም ለጥቂት ደቂቃዎች ብቻ እንደሚጎበኙ ተናግረዋል። የኢትዮጵያ መንግስት እንደ ሲፒጄ ያሉ ዓለም አቀፍ ተቋማት የሚያወጡትን ሪፖርት አይቀበልም፣ በሙያቸው ምክንያት የታሰሩ ጋዜጠኞችም የሉኝም ብሎ ይከራከራል። ወደ ኋላ ላይ በሁለተኛው አጋማሽ ዝርዝር ዘገባ ይኖረናል።
ደቡብ አፍሪካ ውስጥ ሰሞኑን በውጭ ሀገር ዜጎች ላይ የጥላቻ ጥቃት ማገርሸቱ ተገልጿል። በቅርቡ በተለይ የኢትዮጵያውያን፣ የናይጄሪያውያን፣ የሶማሊያውያንና የፓኪስታን ተወላጆች ንብረት በሆኑ የንግድ ድርጅቶች ላይ ጥቃቶች ደርሰዋል። ጉዳዩ የሰብአዊ መብት ቡድኖችን ያሳሰበ ሲሆን ከሀገሪቱ መንግስት ግን ይህ ነው የሚባል ቁጣ አይሰማም። ፖሊስ በጥቃቶቹ የጠፋ ሕይወት ስለመኖሩም አልተናገረም። ከጥቃቱ ጋር በተያያዘ ያሰራቸው ሰዎችም የሉም። በዚህም ላይ ዘገባ ይኖረናል።
በሊቢያ ሰሜናዊ የባህር ወደብ ቢያንስ 74 የአፍሪካውያን ፍልሰተኞች አስከሬን ማግኘቱን የሊቢያው ቀይ ጨረቃ ማህበር ዛሬ ማክሰኞ አስታውቋል። የቀይ ጨረቃ ፈቀላጤ መሐመድ አልማስራቲ እንዳስታወቁት ትናንት ሰኞ በሜዲትሬኒያን ወደብ በምትገኘው ዘዊያ ከተማ አካባቢ አንዲት የተበሳሳች ጀልባ ተገኝታለች። እንዲህ አይነቷ ጀልባ ደግሞ እስከ 120 ሰዎችን ስለምትጭን ምናልባትም ከተጠቀሱት 74 በላይ የፍልሰተኞች አስከሬን ሊገኝ እንደሚችል ቃል አቀባዩ አልሚስራቲ ጨምረው ተናግረዋል። አስከሬኖቹ ትሪፖሊ ውስጥ ወደሚገኘው ማንነታቸው የማይታወቁ ሰዎች ወደሚያርፉበት መካነ መቃብር እንደሚወሰድ አልሚስራቲ ተናግረዋል። ባለፈው አርብና ቅዳሜ ከ500 በላይ ፍልሰተኞች ከምዕራባዊ የዘዊያ ወደብ አካባቢ ከአደጋ በሕይወት መትረፋቸውን የሊቢያ የባህር ጠረፍ ቅኝትና ጥበቃ ጓድ አስታውቋል።
በማዕከላዊ ናይጄሪያዊቱ የካዱና ክፍለ ግዛት አንጃ ለይቶ የሚካሄድ ግጭት አገርሽቷል። በሌላ ዜና በለንደን በሕክምና ክትትል ላይ የሚገኙት የሀገሪቱ ፕሬዚደንት መሐሙዱ ቡሃሪ ለሁለተኛ ጊዜ ቆይታቸውን አራዝመዋል። ካለፈው የታህሳስ ወር አንስቶ በካዱናው ግጭት የተገደሉት ሰዎች ቁጥር ከ200 መብለጡ ተዘግቧል። ጥቃቶቹ የሁለቱንም ማለት የክርስትናና እስልምና እምነት ተከታይ ማኅበረሰብ አባላት ክፉኛ መጉዳታቸውን ጠቅሶ ቺካ ኦዶ ለአሜሪካ ድምፅ ያጠናቀረውን አጭር ዘገባ አሉላ ከበደ ያቀርባል።
ከጥቃቶቹ ሸሽተው ነፍሳቸውን ማዳን ለቻሉ የስደተኞቹ መጠለያ ካምፖች ሁነኛ ምናልባትም ብቸኞቹ መሸሸጊያዎች ናቸው። ምንም እንኳን የምግብ እጥረትና አልባሳት ባይኖሯቸው በካምፖቹ ለተሸሸጉት ብዙዎች ግን የገነትን ያህል የሚታዩ ናቸው ይላሉ። ጌዲዮን ሞሪክ በግጭቱ ወቅት ለተገደለች ሴት ልጃቸው ጸሎት በማድረስ ላይ ናቸው።
አንቺ ንጹሕ ነፍስ በፍጹም ሰላም ረፊ።
ባለፈው የገና ዋዜማ በመንደራቸው ተኩስ በተከፈተበት ወቅት የተገደለችው ልጃቸው የ14 ዓመት ታዳጊ ልጃገረድ ነበረች። ሞሪክና ልጃቸው በጊዜው በመኝታ ክፍላቸው ውስጥ ነበሩ። የተኩስ ድምፁን በሰማንበት ወቅት እዚህ ነበረች። እናም ፈጥና በጓሮው መውጫ ለማምለጥ ሞከረች። ግን ከመገደል አልተረፈችም ሲሉ ሞሪክ በሐዘን እንደተዋጡ ያስረዳሉ። ያይንም ማኞች እንዳመለከቱት ክላሽንኮቭ ጠመንጃ ያነገቡ ከ200 በላይ አንጋቾች ነበሩ መንደሪቱን የወረሩት። ጥቂት ቆይቶም ፖሊስ ወደ አካባቢው በመምጣት አጥቂዎችን ሊመልስ ቢችልም ከመንደሪቱ ከ1 ኪሎ ሜትር በላይ ርቀት ግን መውጣት የሞከረ እጣው መገደል መሆኑን ታዛቢዎች ያስረዳሉ። ይበ እንዲህ እንዳለ በለንደን በሕክምና ክትትል ላይ የሚገኙት የአገሪቱ ፕሬዚዳንት መሐመዱ ቡሃሪ ለሁለተኛ ጊዜ ቆይታቸውን አራዝመዋል። አገሪቱን ያለ መሪ ትተው ለተራዘመ ሕክምና በሄዱበት የተፈጠረውም የስልጣን ክፍተት አሁንም ስጋት እንደደቀነ ነው።
የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ምርጫውን አሸንፎ ቢሮአቸውን ከያዙ አንድ ወር ሆኗቸዋል። በእርሳቸው አስተዳደር ላይ እየተካሄደ ያለው ምርመራ ግን እየጨመረ መጥቷል። ከተቃዋሚ ዲሞክራቶች ብቻ ሳይሆን ከራሳቸው ፓርቲ ከሪፐብሊካን በኩልም ጫናው እያየለ እንደመጣ ተስተውሏል። ለማንኛውም የዘመቻ ወቅት አብቅቶ የምርጫ ውጤት ለይቶ ፕሬዚዳንት ትራምፕ እየተባሉ ሲጠሩ ልክ አንድ ወሯቸው ትናንት በስቲያ ሆኗል። ይህ በእንዲህ እንዳለ የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ትናንት ሰኞ ሌፍትናንት ጄኔራል ኤች አር ማክማስተርን የብሔራዊ ደህንነት አማካሪ አድርገው ሾመዋል። እስከ ጀነራል ማዕረግ ድረስ በጸረ አማጽያን ኤክስፐርትነት ወይም ባለሙያነት የሚታወቁት ማክማስተር የዩናይትድ ስቴትስ ጦር የቪየትናምን ጦርነት ያካሄደበትን ሁኔታና መንገድ በብርቱ የሚነቅፉ መሆናቸው ይታወቃል ወይም በዚህ ይታወቃሉ። እንደ አውሮፓ አቆጣጠር በ2014 የታይም መጽሔት ተጽዕኖ ፈጣሪዎች ብሎ ካወጣቸው 100 ሰዎች አንዱ የሆኑት ጀነራል ማክማስተር በዩናይትድ ስቴትስ ጦር ዋና ቀያሽነት ወይም አርክቴክትነትም የሚታወቁ ናቸው።
አንድ የእስራኤል ወታደራዊ ፍርድ ቤት በአንድ ወታደር ላይ የአንድ ዓመት ተመንፈቅ እስራት በይኗል። ምክንያት ባለፈው ዓመት በምዕራቡ ዳርቻ አንድ የቆሰለ ፍልስጤማዊ ጥቃት ፈጻሚ በመግደሉ። አቃቢያነ ሕግ ወታደሩ ኤሎር አዛሪያ ከሶስት እስከ አምስት ዓመት በሚደርስ እስራት እንዲቀጣላቸው ፍርድ ቤቱን አሳስበው እንደነበረም ታውቋል። ፍርዱ የተወሰነው ወታደሩ ቆስሎ መሬት ላይ የነበረውን ፍልስጤማዊ አጥቂ ወደቀበት ተኩሶ በመግደሉ መሆኑም በቪዲዮ ታይቷል። የተፈረደበት እስራኤላዊ ወታደር ግን ምንም እንኳ ፍልስጤማዊ ቆስሎ የወደቀ ቢሆንም ፈንጂ ይዞ እንደሆነስ ማን ያውቃል ብሎ እንደተኮሰበት ተከራክሯል። ክርክሩ ግን አላዋጣም።
በመጨረሻም በአማጽያን ለተጠቁ የፓኪስታን አካባቢዎች እርዳታ ለማድረስ የሚሹ የረድኤት ድርጅቶች ከመንግስት የይለፍ ፈቃድ አለማግኘታቸው ተነገረ። በዚህም ስራቸው እንደተስተጓጎለ ያማርራሉ። የሰብአዊ አገልግሎት ሰጪ ድርጅቶች እንዳስታወቁት መንግስት የተለያዩ መሰናክሎችን በመጋረጡ እርዳታው ለተፈላጊዎቹ አካባቢዎች በወቅቱ መድረስ አልቻለም። ድርጅቶቹ ከመንግስት ተቃውሞ አልባ ሰርተፍኬት ማግኘት እንደሚያሻቸውና በተለይም ጉዳት ለደረሰበት የፓኪስታን ኪበር ክፍለ ሀገር እርዳታ አቅርቦቱን ማሰራጨት ቀዳሚ ዓላማቸው እንደሆነ ይናገራሉ። አድማጮች፣ አጠር ያለው የምሽቱ ዜና በዚሁ አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው።
የሰዓቱን ዜና ነበር ያሰማናችሁ። ወደ ኋላ ከሚቀርቡ ዘገባዎቻችን አንድ ሁለቱን ለቅምሻ እናሰማ።
ልብስ አይገባም፣ በጣም ቀዝቃዜ ያለ በቆርቆሮ በሆነ ቤት ይቀርና በጭቃም በግንብ ቤት እንዲሁም ይቀዘቅዛል። አይደለም ለታመመ ሰው ማለት ነው።
በኢትዮጵያ እስር ላይ የሚገኘው ጋዜጠኛ ባርሴማ ሶሪ ባለቤት የሆኑት ወይዘሮ ኒኢማ ሸምሱን ድምፅ ነው የሰማነው። ዝርዝር አለን።
አባቴ ሪቻርድ ፓንክረስት ከእግዚአብሔር የተሰጠው ተልዕኮ ኢትዮጵያን ማገልገል ነበር።
ቀጥለው የተሰሙት ደግሞ ማለት አሁን የሰማችኋቸው በዛሬ ዕለት የቀብር ስነ ስርዓታቸው የተፈጸመው የፕሮፌሰር ሪቻርድ ፓንክረስት ልጅ የዶክተር አሉላ ፓንክረስትን ድምፅ ነው። በዚህ ላይም ከስፍራው የደረሰን ዘገባ አለ፣ ወደ ኋላ ይቀርባል። አሁን አብይ ርዕስ
በድርቅ የተነሳ በሚሊዮኖች የተቆጠሩ የተራቡ ዜጎቻቸው አስቸኳይ የነፍስ አድን እርዳታ ለሚያስፈልጓቸው ኢትዮጵያና ሶማሊያ የተባበሩት መንግስታት የእርዳታ ድርጅቶች የድረሱ ጥሪ አሰምተዋል። ዜጎቹ አፋጣኝ እርዳታ ካላገኙ በረሃብና በሽታ የመሞት ስጋት ተጋርጦባቸዋል። ሊሳ ሽላይን ከጄኔቫ ያጠናቀረችውን ዘገባ ሄኖክ ሰማግዜር ያቀርባል።
በኢትዮጵያና ሶማሊያ የዛሬ 5 ዓመት ተከስቶ የነበረው ድርቅ በተለይ በሶማሊያ 260 ሺህ ሰዎችን የገደለ ነበር። ረሃቡ በዚህ ዓመት አገርሽቶ ተመልሷል። በድርቁ ኩፉኛ የተጠቁት የኢትዮጵያ ሶማሊያ ክልልን ጨምሮ የሶማሌን ሶማሌዎቹ ፑንትላንድና ሶማሌላንድ ሲሆኑ በተለይ በሰሜናዊ ሶማሊያ በረሃብና በሽታ ሕይወታቸው ያለፈ ሰዎች ወደ አስራዎቹ መድረሱን የረድኤት ድርጅቶች መዝግበዋል። የተባበሩት መንግስታት ድርጅት UNHCR ቃል አቀባይ ሊዮ ዶብስ በሺዎች የተቆጠሩ ሰዎች በድርቁ የተነሳ ከቤት ንብረታቸው በመፈናቀል ላይ እንደሆኑ አስረድተዋል። ድርቁ የምግብ ዋጋን ያናረ ሲሆን የዝናብ እጥረት ከሰላም ማጣትና ጦርነት ጋር ተዳምሮ የዜጎችን ኑሮ እጅግ የከፋ በማድረጉ ወደ መዲናዋ ሞቃዲሾና ሌሎች ከተሞች የሚሰደዱ ሰዎች ቁጥር ጨምሯል።
መንግስቱ
ዜጎች ከቀያቸው እንዳይፈናቀሉ በማሳሰብ ባሉበት የነፍስ አድን እርዳታ ለማድረስ እንደሚንቀሳቀስ አስታውቋል። የዛሬ 5 ዓመት ዜጎች ከቤታቸው ከወጡ በኋላ በእግራቸው የሚያደርጉት ጉዞ እንደደከማቸውና ለብዙዎችም ሞት ምክንያት መሆኑ የሚታወስ ነው።
UNHCR ከቤት ንብረታቸው ለተፈናቀሉ እርዳታ እያደረገ መሆኑን፣ ድርቁ ወደ ለየለት ረሃብ ከመሸጋገሩ በፊት ደግሞ አፋጣኝ እርዳታ መደረግ አለበት ሲሉ አሳስበዋል። በሶማሊያ እስከ ሰኔ ወር ድረስ ድርቁን ለመዋጋት 828 ሚሊዮን የአሜሪካን ዶላርስ እንደሚያስፈልገው ቃል አቀባይ ዶብስ ተናግረዋል። የተባበሩት መንግስታት ድርጅት በኢትዮጵያ እንደገና ያገረሸውን ድርቅ ለመቋቋም ከአስቸኳይ ጊዜ በጀቱ 18.5 ሚሊዮን ዶላርስ ፈሰስ አድርጎ ስራ ጀምሯል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች አስተባባሪ ጽህፈት ቤት ኦቻ ቃል አቀባይ የንስ ላርክ በኢትዮጵያ ሶማሌ ክልል ለ785 ሺህ ሰዎች እርዳታ ለመስጠት እንቅስቃሴ ተጀምሯል ብለዋል። በክልሉ በረሃብና በምግብ እጥረት እንደዚሁም የመጠጥ ውሃ እጥረት የተጎዱ ሰዎችም መበራከቱን ያስረዳሉ።
እርዳታ የሚያስፈልጋቸው አካባቢዎች በስፋት አርብቶ አደሮች ናቸው። አስቀድሜ እንዳልኩት ጉዳቱ በሶማሌ ክልል ማህበረሰብ ላይ ብርቱ ችግር እያሳደረ ይገኛል። በርካቶች በሺዎች የሚቆጠሩም ለከብቶቻቸው የመጠጥ ውሃና ግጦሽ ፍለጋ መሰደድ ላይ ይገኛሉ።
የተባበሩት መንግስታት ድርጅት በኢትዮጵያ 5.6 ሚሊዮን ህዝብ በረሃብ ላይ እንደሚገኝ ገልጾ ሁኔታው ላለፉት 10 ዓመታት ከታዩ የከፋ መሆኑን አሳስቧል። በዚህ ዓመት የተባበሩት መንግስታት ድርጅት በኢትዮጵያ ሥራውን ለማከናወን ወደ 1 ቢሊዮን ዶላርስ የሚጠጋ ገንዘብ እንደሚያስፈልገውም ጨምሮ ገልጿል።
ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ደግሞ እንሸጋገራለን። አሁን ደቡብ አፍሪካ ውስጥ ሰሞኑን በውጭ አገር ዜጎች ላይ ያለው የጥላቻ ጥቃት ማገርሸቱ ተገልጧል። ቀደም ሲል በዜናው እንዳነበብ ነው። በቅርቡ በተለይ የኢትዮጵያውያን፣ የናይጄሪያውያን፣ የሶማሊያውያንና የፓኪስታን ተወላጆች ንብረት በሆኑ የንግድ ድርጅቶች ላይ ጥቃቶች ደርሰዋል። ጉዳዩ የሰብአዊ መብት ቡድኖችን አሳስቧል። ከሀገሪቱ መንግሥት ግን ይህ ነው የሚባል ቁጣ አይሰማም። ፖሊስ በጥቃቶቹ የጠፋ ሕይወት ስለመኖሩም ሆነ ስለታሰሩ ሰዎች የተናገረው ነገር የለም። የቪኦኤ አኒታ ፖል በዋና ከተማ ፕሪቶሪያ የማኅበረሰቦቹን አባላትና ተሟጋቾችን አነጋግራ ያስተላለፈችው ዘገባ አለ። ቆንጅታዬ ታቀርባለች።
በደቡብ አፍሪቃዋ ዋና ከተማ ውጥረቱ ተጋግሏል። የውጭ ሀገር ሰዎች ንብረት የሆኑ የንግድ ቤቶች ላይ የሚደርሰው ጥቃትም ተባብሷል። አንዳንዶቹ ነዋሪዎች የውጭ ሀገር ሰዎችን ወንጀል አመጡብን እነዚህ ሰዎች ብለው ይቆጣሉ። አንድ የዋና ከተማዋ ነዋሪዎች የተሰበሰቡበት ቡድንም የፊታችን አርብ መጤ የተቃዋሚ ሰልፍ እንወጣለን ብሎ ተዘጋጅቷል። ገና ከመንግስት ፈቃድ አላገኘም። በቅርብ ቀናት በበርካታ የፕሪቶሪያ የባለ ዝቅተኛ ገቢ ሰፈሮች ውስጥ ከሁለት ዓመታት በፊት ጆሃንስበርግና ደርበን ከተሞች ውስጥ የተከሰተውን የውጭ ሰው ጥላቻ ተግባር የሚያስታውሱ ሁከቶች መቀስቀሳቸው ታውቋል። ትናንትና ሰኞ ማታ ቢያንስ 20 መደብሮችና መኖሪያ ቤቶች መዘረፋቸውንና መቃጠላቸውን የውጭ ሀገር ሰዎች ላይም ጥቃት መድረሱን ፖሊሶች ገልጸዋል። ክስ የመሰረተ ሰው ስለሌለ ያሰርነው ሰው የለም ነው ያሉት። ፕሪንስ ቢንዳ የኮንጎዋውያን ማህበረሰብ ተጠሪ ናቸው። ብዙዎቹ የአገሬ ሰዎች በዚች ቀስተ ደመናይቱ በምትባለው ሀገር ተስፋ እየቆረጡ ነው ይላሉ።
በምዕራባዊ ፕሪቶሪያ የሚኖር ወዳጄ ጋር በስልክ ስንነጋገር በዚች ሀገር ምንም አይነት ዋስትና እንደሌለው ነገረኝ። በመኪና ውስጥ ሳለን አስቁመው አስወረዱንና ቅጣታችሁን ተቀበሉ አሉን። በመኖሪያ ቤታችንም እንዲሁ ገብተው ዘረፉን ብሎ ነገረኝ። እኛ ለምንድን ነው እንደዚህ አይነት የተናጠል ጥቃቶች የሚደርሱብን? ያለ በደል እንዲህ ስንጠቃ በእውነት ወደዚህ ሀገር ለምን መጣን እያል እናማራለን።
ዛሬ የደቡብ አፍሪካ ፕሬዚደንት ጄኮብ ዙማ ጽህፈት ቤት ለቪኦኤ ሲናገር ፕሬዚደንቱ በዚህ ጉዳይ ዙሪያ እስካሁን በይፋ መግለጫ አልሰጡበትም፣ በቅርቡ ያወጣሉ ብሏል። ይሁን እንጂ ብዙዎች ተሟጋቾችና የውጭ ሀገር ተወላጆች የፖለቲካ መሪዎች እንዲህ ባለ ጉዳይ የሚጫወቱት ሚና ትልቅ ነው ይላሉ። ለምሳሌም ይላሉ የጆሃንስበርግ ከተማ ከንቲባ ባለፈው ታህሳስ ወር ሲናገሩ መጤዎች ሀገራችንን መያዣ እያደረጓት ነው እነዚህ ወንጀለኞች ብለው መናገራቸው ከሌሎች የፖለቲካ መሪዎች ብርቱ ነቀፋ አምጥቶባቸዋል ብለው ያስታውሳሉ ተሟጋቾቹ። ደቡብ አፍሪካ ለረጅም ጊዜ ከተቀረው የአፍሪካ አካባቢ ብቻ ሳይሆን ከሌሎችም የዓለም ክፍሎች ለስራ ፍልሰተኞች መስህብ ሆና ኖራለች። ለዚህም ምክንያቱ ተራማጅ ህጎቿ፣ ጠንካራ ምጣኔ ሀብቷና የፍልሰተኛ ፖሊሲዋ ጥገኝነት ጠያቂ በግድ በስደተኛ ካምፕ መኖር አለበት ስለማይል ነው። በኋለኛው የደቡብ አፍሪቃ የህዝብ ቆጠራ መሰረት በሀገሪቱ ያለው የውጭ ሀገር ሰው ብዛት 2.2 ሚሊዮን ደርሷል። በሌሎች ቆጠራዎች መሰረት ደግሞ እስከ 5 ሚሊዮንም ይደርሳል። ደቡብ አፍሪቃ የዘሮች እኩልነት መዛባትና ከፍተኛ የስራ አጥ ቁጥርን በመሳሰሉ ችግሮች የተወጠረች ሀገር ነች። ባለፈው እንደ ኤሮፓውያን 2015 ዓ.ም ደርባንና ጆሃንስበርግ ውስጥ የተከሰቱ ጸረ የውጭ ሰው ሁከቶች ቢያንስ 7 ሰው ተገድሏል። ብዙ ሺዎች ከቤት ንብረታቸው ተሰደዋል። ከዚያ በፊትም በ2008 ዓ.ም ተቀስቅሶ በነበረው ተመሳሳይ የጥላቻ ጥቃት ቢያንስ 67 ሰው ተገድሏል። አለማየሁ ሰንበታ በአናጺነት የሚተዳደር ኢትዮጵያዊ ነው። የውጭ ሀገር ሰዎች የአገሬው ደቡብ አፍሪካውያንን የስራ እድል ይሻማሉ፣ ምጣኔ ሀብቷንም ያሰናክላሉ የሚባለውን ውንጀላ አይቀበልም አለማየሁ። የኬፕታውን ዩኒቨርሲቲ ያካሄደው ጥናትም የአለማየሁን አቋም ይደግፋል። በ2015 የተካሄደው ጥናት ደቡብ አፍሪካ ውስጥ ያሉ የውጭ ሀገር ሰዎች፣ የንግድ ስራ ባለቤቶች በተለያየ መንገድ ለሀገሪቱ ምጣኔ ሀብት አስተዋጽኦ እንደሚያደርጉ ደርሶበታል። ለምሳሌም ለአገሬው ባለንብረት የቤት ኪራይ ይከፍላሉ፣ ደቡብ አፍሪካውያንን ይቀጥራሉ።
ከሳውዝ አፍሪካውያኖች ስራ አንነጥቅም። እርግጥ ነው ለሳውዝ አፍሪካውያኖች ስራ ባንፈጥርም፣ ነገር ግን የእኛ ህዝብ መጥቶ ስራ ለራሱ ፈጥሮ ምንም የስራ እንኳን እውቀት ሳይኖረው ለራሱ የሚንቀሳቀስ ህዝብ ነው ያለን። እኛ የምንኖርበት ባህልና ሳውዝ አፍሪካውያኖች የሚኖሩበት ባህል የተለያየ ስለሆነ ህዝባችን ተጠቃሚ ብቻ እንዲሆን ሳይሆን ህዝባችንን የምናሰለጥነው መልሶ ለሶሳይቲው የሚከፍልበትን ነገር ወይም አንዳንድ መልካም ነገሮችን ለህዝቡ ቢያደርግ በእኛና በዜጋው መካከል ያሉትን ቁጣዎችና ጸቦች በቀላሉ ማብረድ ይቻላልና ከዜጎች ጋር እየተስማማንና በፍቅር እንዴት እንደምንኖርና ባህላቸውን እንዴት አውቀን በሰላም ከነሱ ጋር እንደምንኖር በጣም መስራት እንዳለብን ይሰማኛል።
የሰብአዊ መብት ጠበቆች ማህበር አባል ተሟጋች ማሚቴ ዋሴቪ ደግሞ ደቡብ አፍሪካ ውስጥ ያለው ይህ ሁከት መሰረቱ ከሀገሪቱ ውጪ ሊሆን እንደሚችል ነው የሚናገሩት። የውጭ ሀገር ሰዎች ዋጋ ሊከፍሉበት የሚገባ ሳይሆን የሀገሪቱ መንግስት አንድ መላ ማግኘት የሚገባው ነው ይላሉ ማሚቴዋ ሴቪ።
በቀጣዩና የመጨረሻው የትንታኔ ርዕስ ወደ ትግራይ መቀሌ እንሄዳለን። የመቀሌ ከተማ መስተዳድር በከተማዋ የሚታየውን ከፍተኛ የመኖሪያ ቤቶች ችግር ለማቅለል ያስችላል ያለውን እርምጃ መውሰድ ጀምሯል። በዚህም መሰረት በቤቶች ሥራ ማኅበራት ለተደራጁት 11400 የቤተሰብ አስተዳዳሪዎች መሬት አስረክቧል። በሌላ በኩል ለቤቶቹ ግንባታ ሲባል የእርሻ መሬት የተወሰደባቸው አርሶ አደሮች ለመሬታችን ግምት የተሰጠን ካሳ በጣም ዝቅተኛ ነው በሚል ቅሬታቸውን እያሰሙ ነው። ግርማይ ገብሩ የላከው ዝርዝር ዘገባ ቀጥሎ ይቀርባል።
የትግራይ ብሔራዊ ክልላዊ መንግስት በተለይ ደግሞ የመኖሪያ ቤቶች እጥረት በሰፊው በሚታይባት መቀለ ከተማ ውስጥ በማህበር ለተደራጁ ቤት ፈላጊዎች መሬት መስጠት ከአስር ዓመታት በላይ አቋርጦት ቆይቷል። በአንጻሩ መሬት በሊዝ ማለትም በኪራይ ማወዳደር ቢቀጥልም አብዛኛው ጨረታ ውስጥ ገብቶ መወዳደር የማይችለው ዝቅተኛ ገቢ ያለው ነዋሪ ለከፍተኛ የቤት ክራይ ችግር ተጋልጧል። መንግስት ይህንን የመኖሪያ ቤቶች ችግር ያቃልላል ያለውን መፍትሄ አጥንቶ ከወራት በፊት ይፋ ማድረጉን ይታወቃል። በዚህ መሰረት በማህበር ለተደራጁ በ569 ማህበራት ውስጥ ለሚገኙ 11400 ሰዎች ለእያንዳንዳቸው 84 ካሬ ሜትር መሬት እሁድ ዕለት አስረክቧል። የመቀለ ከተማ ምክትል ከንቲባ አቶ ብርሃነ ገብረ ኢየሱስ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ መንግስት የህዝቡን የመኖሪያ ቤት ችግር ለመፍታት ጥናት ላይ የተመሰረተ ስራ ሰርቷል ይላሉ።
እንደ ከተማችን በመናይበት ጊዜ ከፍተኛ የመኖሪያ ቤት ችግር አለ። በክራይ ቤት የሚማቀቅ ሰው በጣም ከፍተኛ ነው። አብዛኛው መንግስት ሰራተኛና ዝቅተኛ ገቢ ያለው ከመሆኑ ጋር ተያይዞ ህብረተሰቡ እዚህ ላይ ከፍተኛ ምሬት ሲያሰማ ነበረ። ከዚህ ጋር ተያይዞ ማየት አለብን ብለን የተለያዩ አማራጮች ዲዛይኖችን በማየት ወጪ በሚቀንስበት ሁኔታ ከህብረተሰቡ የመስራት አቅሙን ግምቱ ሲያስገባ፣ የቁጠባ ባህሉ ደግሞ በሚያዳብርበት ሁኔታ ራዕይ ያለው ህብረተሰብ ከመፍጠር አንጻር የራሱ አስተዋጽኦ ስላለበት ቢያንስ 240 ሺህ የቆጠበ ቤት መሬት ማግኘት እንዳለበትና በ240 ሺህ ደግሞ ክራውን ፕላስ ዋን መስራት እንዳለበት ባለሙያዎችን ጥናት አድርገው ስላመጡ መመሪያ አውጥተን ከዛ በኋላ በ10 ቀን ውስጥ ወደ 570 ማህበራት ወደ 11400 ሰው ነው የተመዘገበው። እንዳየው ዛሬ በከፍተኛ ድምቀት ነው ፕሮግራሙ የመሬት ርክክቡ እየተደረገ ያለው። ስለዚህ ሁለተኛ ፌዝ ደግሞ እንደዚህ ብለን የዚህኛውን ውጤት አይተን ገምግመን ትምህርት ወስደን ለሁለተኛ ዙርም በዚህ መልኩ እናዘጋጃለን ማለት ነው።
እያንዳንዱ የማህበር አባል ለቤቶቹ ግንባታ 240 ሺህ ብር ያጠራቅማል። አፈጻጸሙ ደግሞ እያንዳንዱ የማህበሩ አባል 30% በቅድሚያ ከፍሎ ቀሪው ከደደቢት ማይክሮ ፋይናንስ ብድር እንዲያገኝ እንዲሁም ብድሩ በ15 ዓመታት ውስጥ ከፍለው እንዲጨርስ እንደሚመቻችለት ተገልጿል። በሌላ በኩል ለመኖሪያ ቤቶች ግንባታ ሲባል ከእርሻ መሬታቸው የተነሱት ደብሪ በተባለው አካባቢ የሚኖሩ አርሶ አደሮች ለመሬታችን ግምት የተሰጠን ካሳ በጣም አነስተኛ ነው በሚል ቅሬታቸውን በምሬት አሰምተዋል። መልአከ ፀሐይ ገብረስላሴ ታደሰ ለአንድ ካሬ ሜትር በሁለት ብር ከ30 ሳንቲም ሂሳብ ብቻ እንደሚከፈላቸው ተነግሮኛል ይላሉ።
ትካሕሳስ ተማጣጣና እየሆነ ልካሪ ክልተ ቅርሺ 30 ጥራሕ ክልተ ቅርሺ 30 ሁልማ ይሆነ እንዲያምስ
ካሳው ተመጣጣኝ አይደለም። ለአንድ ካሬ ሜትር ቦታ 2 ብር ከ30 ሳንቲም በቂ አይደለም። እሱም ገና አልተከፈለንም፣ ጥርጣሬ ውስጥ ነው ያለ ነው። ነገር ግን መንግሥት ከተናገረው ውጪ የትም መድረስ ስለማንችል ሕዝቡ ሳይወድ በግድ ተቀብሎታል። አርሶ አደሩ ደስተኛ አይደለም።
በአንጻሩ ደግሞ በመቀለ ከተማ በዙር እየተካሄደ ያለው የመሬት ክራይ ጨረታ ለአንድ ካሬ ሜትር በአማካይ 8000 ብር ደርሷል። ማዘጋጃ ቤቱ የሚያቀርበው የሊዝ ጨረታ የመነሻ ዋጋ ዝቅተኛ ቢሆንም አማራጭ ያጣው መሬት ፈላጊ ግን ዋጋው እንዲጨምር አድርጎታል። በሌላ በኩል መንግሥት ለአርሶ አደሮቹ እየሰጠ ያለው ካሳ በአስር ዓመት ውስጥ የሚያገኙትን ምርት ግምት በመውሰድ መሆኑን እንደተነገረው የሚገልጸው ወጣት አርሶ አደር ገብረ ሚካኤል ኪሮስ እድሜያችን 10 ዓመት ብቻ ነው ወይ ሲል ይጠይቃል።
ና 10 ዓመት ኢና ንዋ ዘለና ካሁን ድሓር ዳ መንግስቲ ወርሰሎ ኣነ ለምሳሌ ዕድመይ 10 ዓመት ትቅመጥ
የ10 ዓመት ግምት ነው እየተሰጠን ያለው። ከዚያ በኋላ መንግስት ይወርሰዋል። ለምሳሌ እኔን 10 ዓመት ብቻ ነው የምትኖረው ነው እያሉኝ ያሉት። እኔ የአባቴን መሬት ነው የወረስኩት። የ10 ዓመት ዕድሜ ከተሰጠኝ እንዴት ነው ለልጄ ማውረስ የምችለው? የአባቴን መሬት ስለወሰዱብኝ ዛሬ ቀብር ላይ የዋልኩ ያህል ነው የተሰማኝ። መቼም መንግሥት ያመጣው መመሪያ ስለሆነ ምንም ማድረግ አንችልም።
ይህንን ከአርሶ አደሮቹ እየቀረበ ያለው ቅሬታ በሚመለከት ምክትል ከንቲባው አቶ ብርሃነ ገብረ ኢየሱስ መልስ ሰጥተውበታል።
የአርሶ አደሮች የካሳ አከፋፈል በዚህ በከተማችን ብቻ ሳይሆን አገራዊ ችግር ይመስለኛል። ለ10 ዓመት ተገምቶ ነው የሚሰጣቸው። ስለዚህ 10 ዓመት እድሜ ነው እንዲያለን የሚለው ጥያቄ ያነሳሉ። ይሄ የካሳ አዋጁ በፌዴራል ደረጃ ያለ አዋጅ ስለሆነ መሻሻል ካለበትም የሚመለከታቸው ፖሊሲ አውጪዎች እያዩት ስለሆነ በዛ የሚመለስ ጉዳይ ይሆናል። ከዛ ውጭ አርሶ አደሮች ያነሱት በሁለት ነገር ነበር። አንደኛ የአካባቢ ፕላን ኤልፒ የምንለው መሰራት አለበት የሚለው ነው። ሁለተኛ በገጠር የሚኖሩ ወጣቶች የመኖሪያ ቤት ማግኘት አለባቸው የሚለው ነበሩ። እነዚህ ሁለቱም ደግሞ በቅርብ ጊዜ እንደምንመልስላቸው መግባባት ደርሰናል። ስለዚህ የካሳው ግን ተጠንቶ በጥናት የሚመለስ እንጂ አሁን ያንሳል ይበዛል ተብሎ በአንድ ጊዜ መልስ የሚሰጠው ስላልሆነ በሀገር ደረጃ ጥናት ተደርጎ አንድ መልስ ይሰጠዋል ማለት ነው።
የመቀለ መስተዳደር የሕዝቡን የመኖሪያ ቤት ችግር ለመፍታት የወሰደው እርምጃ ብዙዎች የሚበረታታ ነው በሚል ደግፈውታል። ለአርሶ አደሮቹ የተሰጠው የግምት ዋጋ ግን አሁንም አነጋጋሪ ሆኗል። መስተዳደሩ በተጨማሪም በመጋቢትና ሚያዝያ ለ400 ማህበራትና ለ700 የአካል ጉዳተኞች መሬት እንደሚሰጥ አሳውቋል። ለአሜሪካ ድምፅ ግርማይ ገብሩ ከመቀለም።
አድማጮች ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። በ19 በ25 እና በ31 ሜትር ባንድ ላይ የምንገኘው ተከታተሉን። አሁን አንድ ታሪካዊ ክንውን እናስባለን። ማለትም ይህ ወር ፌብሩዋሪ ወይም የካቲት የጥቁሮች ታሪክ የሚዘከርበት በመሆኑ ሰሞኑን እንዳደረግነው ዛሬም የአንድ ታዋቂ ይልቁንም የመብት ታጋይ አሜሪካዊ ታሪክ እንቃኛለን። በሰላምም ይሁን በአመጽ ነጻነት በአስፈላጊው መንገድ ሁሉ።
አሁን ነጻነት በአስፈላጊው መንገድ ሁሉ ይል ነበር ማልኮም ኤክስ በየንግግሩ አዝማች እንደ ልማድም ሆኖበት ደግሞም የነጻነትን አስፈላጊነት ለማጽናት። ጥቁሩ የመብቶች ተሟጋችና ታጋይ ማልኮም ኤክስ ልክ የዛሬ 52 ዓመት በኢትዮጵያ የጊዜ አቆጣጠር የካቲት 14 1957 ዓ.ም ኒውዮርክ ከተማ ላይ ንግግር እያደረገ ሳለ በተተኮሰበት ጥይት በ39 ዓመት ዕድሜው መገባደጃ ላይ ተገደለ።
በ21 ዓመት ዕድሜው በዘረፋ ወንጀል ተከሶ ወህኒ በገባ ጊዜ ወጣቱ ማልኮም ኤክስ ኔሽን ኦፍ ኢስላም ወይም እስላማዊ መንግሥት ይባል የነበረ ንቅናቄ መሪ የኤላይጃ መሐመድ የነደደ ተከታይ ሆነ። በኋላም የተዋጣለት የንቅናቄው መሪና ሰባኪ ስሜት አቀጣጣይ ተናጋሪም ወጣው።
የማልኮም ኤክስ የትግል ስልት በዘመኑ በአሜሪካ ጥቁሮች ንቅናቄ ውስጥ እጅግ ተናኝቶ ከነበረውና ከህንዳዊው ማህታማ ጋንዲ ከተቀዳው የማርቲን ሉተር ኪንግ ሰላማዊ መስመር በፍጹም የተለየ ነበር። ማልኮም ኤክስ ራስን መከላከልንና ከነጮች ራስን ማራቅን አበርትቶ ይመክር ነበር።
ፕሬዚዳንት ጆን ኤፍ ኬኔዲ በህዳር 1956 ዓ ም በነፍስ ገዳይ ጥይት የወደቁ ጊዜ ማልኮም ኤክስ ሁኔታውን ጣል ጣል አድርጎ ሲናገር የኔሽን ኦፍ ኢስላም መሪው ኢላይጃ መሐመድ ማልኮም እጅግ ኃይለኛ ሆነ በሚል ከንቅናቄው እንዲወገድ ወሰነ።
ከጥቂት ሳምንታት በኋላ ታዲያ ማልኮም ኤክስ ንቅናቄውን በይፋ ለቆ ወደ ሜካ ሀጅ ከፈለ። እዚያ ባየውም በሙስሊሞች የዘር መሰባጠርና ብዝሃነት ልቦናው በእጅጉ መነካቱንም ተናገረ። ማልኮም ኤክስ ከሜካ ሀጂ ማሊክ ኤል ሻባዝ ተብሎ ወደ ሀገሩ ተመለሰና በሰኔ 1966 ዓ ም የአፍሮ አሜሪካ አንድነት ድርጅትን መሠረተ። ይህ ድርጅት የጥቁርን ማንነት ማስተማር፣ የአሜሪካ ጥቁሮች ጠላት የነጭ ዘር ሳይሆን ዘረኝነት መሆኑን አበርትቶ መስበክ ያዘ።
ይህ የተለሳለሰ የማልኮም ፍልስፍና በሲቪል መብቶች ንቅናቄ በተለይ ደግሞ በተማሪዎች ሁከት አልባነት አስተባባሪ ኮሚቴ ዘንድ እጅግ እየተወደደ የሆነ መጣ። ማልኮም ኤክስ በኔሽን ኦፍ ኢስላም አባላት በተተኮሰ ጥይት ከመገደሉ ከአንድ ሳምንት በፊት መኖሪያ ቤቱ በቦምብ ተደብድቦ ተቃጥሏል።
በማልኮም ኤክስ ግድያ ላይ መሳተፉን ያመነው ብቸኛው ሰው ቶማስ ሄገን በ1958 ዓመተ ምህረት የዕድሜ ልክ እስራት ተፈርዶበት 44 ዓመቱን በወህኒ ከፈጸመ በኋላ የዛሬ 7 ዓመት ምህረት ተሰጥቶት ወጥቷል። Those of Malcolm
X, what men got big. ለማልኮም ኤክስ በዴኒስ ብራውን የተዘመ መዝሙር ነው የምትሰሙት። ጥቂት እናሰማው።
አድማጮች የምትከታተሉት በ19 በ22 እና በ25 ሜትር ባንዶችና እንዲሁም በናይል ሳት ከዋሽንግተን ዲሲ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆች ሰለሞን ክፍሌና
አዲሱ አበበንን። አሁን ወደ ቀዳሚው የምሽቱ ቅንብር ማለት የሁለተኛው አጋማሽ ማለታችን ነው እናልፋለን።
ዋና መቀመጫውን በዩናይትድ ስቴትስ ያደረገው የጋዜጠኞች መብት ተሟጋቹ ድርጅት ሲፒጄ በመላው ዓለም በእስር ላይ ከሚገኙ 259 ጋዜጠኞች ውስጥ 16ቱ በኢትዮጵያ እንደሆኑ ገልጾ እስረኞቹ በእስር ቤት ሊያገኙት የሚገባውን መብት ተነፍገዋል ብሏል። የታሰሩት ጋዜጠኞች ቤተሰቦች እስረኞቹን በበቂ ሁኔታ መጎብኘት እንደማይፈቀድላቸው ገልጾ አንዳንዶቹ በአንድ ሰው ያውም ለጥቂት ደቂቃ ብቻ እንደሚጎበኙም ገልጿል። የኢትዮጵያ መንግስት እንደ ሲፒጄ ያሉ ዓለም አቀፍ ተቋማት የሚያወጡትን ሪፖርት አይቀበልም። በጋዜጠኝነት ሙያው የታሰረ ጋዜጠኛ የለም ሲልም ይከራከራል። ጽዮን ግርማ ዘገባ አላት።
የጋዜጠኞች ደህንነት ተሟጋቹ ድርጅት የ2016 ሪፖርቱን ይፋ ባወጣበት ጊዜ በመላው ዓለም 259 ጋዜጠኞች በስራቸው ምክንያት በእስር ላይ እንደሚገኙ አስታውቋል። የሲፒጄ የምስራቅ አፍሪካ ተጠሪ ሙረቲ ሙቲጋ እንደሚሉት እነዚህን እስረኞች ለማሰብና ለማስታወስ በዚህ ዓመት ከጥር ወር መጨረሻ ጀምሮ ሃሽታግ ፍሪ ዘ ፕሬስ ወይም ነጻ ሚዲያ በሚል የድረገጽ ዘመቻ ከፍተው 7 ጋዜጠኞችን በመምረጥ ጉዳዩ ዓለም አቀፍ ትኩረት እንዲያገኝ ሲሰሩ መቆየታቸውን ይናገራሉ። ከነዚህ ከተመረጡ 7 ጋዜጠኞች ውስጥ አንዱ በእስልምና ጉዳዮች ላይ አተኩሮ የሚሰራው የቢላል ራዲዮ ጋዜጠኛ ዳርሴማ ሶሪ ከኢትዮጵያ ሲሆን ከሱ ጋር ደግሞ 16 ጋዜጠኞች በእስር ላይ እንደሚገኙ ተገልጿል።
We are trying to highlight the fact that so many bloggers, so many journalists
በርካታ ጋዜጠኞችና የጦማር ጸሐፊዎች ያለምንም ምክንያት መታሰራቸውን ለማሳየት ያደረግነው ዘመቻ ነው። የእስራቶቹን ፍትሐዊነት የሚያስረዱ ጭብጦች ፈጽሞ የሉም። ለዚህ ዘመቻም የመረጥናቸው ታሳሪዎች ታሪካቸው የማይረሳ ነው። አንዳንዶቹ የታሰሩበት ወቅት ከዚህ ዘመቻ ጋር ስለገጠመ፣ ሌሎቹ ደግሞ ግልጽ ደብዳቤ በመጻፍ አናንያ ሶሪ በቅርቡ እንዳደረገው ባስተላለፏቸው መልእክቶች የተነሳ ነው። እኛ እያልን ያለነው ሁላቸውም በፍጥነት መፈታት አለባቸው ነው።
በዓለም ዙሪያ ጋዜጠኞችን ማሳደድና ማሰር እየጨመረ መምጣቱ ሲፒጄን እንደሚያሳስበው የገለጹት ሙረቲ ከአፍሪካ ጋዜጠኞችን በማሰር አንደኛ ግብጽ፣ ሁለተኛ ኤርትራ፣ ሶስተኛ ደግሞ ኢትዮጵያ ናት ብለዋል። ኤርትራ ጋዜጠኞች በቤተሰቦቻቸው ጭርሱኑ እንዳይጎበኙ በመከልከል አንደኛ ስትሆን፣ ኢትዮጵያ ደግሞ በከፊል እንዲጎበኙ በመፍቀድ አንዳንዴ እንዳይጎበኙና ሲጎበኙ ደግሞ ለጥቂት ደቂቃዎች ብቻ በመፍቀድ የሚነበብ ነገር ከማግኘት ጀምሮ ሌሎች መብቶችን ግን ትገድባለች ብለዋል። ሲፒጄ በዚህ ዘመቻው ያጎላው ጋዜጠኛ ዳርሴማ ሶሪ ባለቤት ወይዘሮ ነኢማ ሸምሱ ባለቤቷ ከታሰረ 2 ዓመት ሊሞላው ጥቂት ቀናት እንደቀሩትና የ4 ዓመት ከ6 ወር ፍርደኛ እንደሆነ ተናግራለች። ከዚህ ቀደም ቂሊንጦ ማረሚያ ቤት እንደነበር፣ አሁን ደግሞ በሚገኝበት ቃሊቲ ማረሚያ ቤት በቀን ለ2 ሰዓት ተኩል መጠየቅ እንደሚቻል ገልጻለች። አስቸጋሪ የሆነው ግን በቅዝቃዜ ምክንያት እስር ቤት ውስጥ እንዳለ የሳምባ ምች ታሞ እንደነበርና እዛው የእስር ቤቱ ሆስፒታል ከ1 ወር በላይ በኦክስጅን እየተነፈሰ ሲታከም እንደነበር ገልጻለች። አሁን ያ በሽታው እንዳያገረሽበት ሙቀት የሚሰጥ ልብስ ለማስገባት ጥረት ላይ መሆኗን ትናገራለች።
ልብስ አይገባም፣ በጣም ቅዝቃዜ አለ። በቆርቆሮ በሆነ ቤት ይቀርና በጭቃም በግንብ ቤትም እንዲሁም ይቀዘቅዛል። አይደለም ለታመመ ሰው ማለት ነው። ወረቀት አስመጥቼ በልብስ በማስገባበት ሰዓት ዛሬ እንጂ ሁለተኛ ሌላ ልብስ አመጣለሁ እንዳትዪ፣ በዚህ ወረቀት ሁለተኛ መግባት አይችልም፣ ዛሬም ብቻ አስገቢ ብለው ነው።
18 ዓመት ተፈርዶበት ከታሰረ ከ5 ዓመት በላይ ያስቆጠረው ጋዜጠኛ እስክንድር ነጋ በዚህ በ16 ጋዜጠኞች ውስጥ የተካተተ ሲሆን ባለቤቱ ወይዘሮ ሰርካለም ፋሲል በበኩሏ እስክንድር ለረጅም ዓመታት የሚጠየቀው በጥቂት ግለሰቦች ብቻ ነው ትላለች።
በቋሚነት እናቴና ሌላ አንድ የቤተሰብ አካል ነች የምትጠይቀው። ከእነሱ ውጭ ሰው አይገባም። መጽሐፍት የሚነበብ ነገር ምንም አይነት ነገር አይገባም። እንደውም እንኳን አይደለም መጽሐፍ፣ መጽሐፍ ቅዱስን ሁሉ እስከ መቀማት ደርሷል። በአንድ ሌሊት 3 ጊዜ እየገቡ ይፈትሹታል፣ ይበረብሩታል። ምን ፍለጋ እንደሆነ አይታወቅም። እሱ ላይ በጣም ጫና አለ ከሚገባው በላይ ከሌላው በተለየ መልኩ ነው። የታሰረው ቅጣት ክፍል የሚባል ወይም በተለምዶ ጨለማ ቤት የምንለው ውስጥ ነው። እስረኞች ጋር አይገናኝም። እስረኞች በሚጠየቁበት ቦታ ላይ አይቆምም። ለብቻ ነው እንዳለ መረጃ ከሆነ
ጋዜጠኛ ተመስገን ደሳለኝም እንዲሁ በዝዋይ እስር ቤት እንደሚገኝና መጠየቅ ከተከለከሉ ከበርካታ ቀናት በኋላ አሁን ለጥቂት ደቂቃዎች በአንድ ወንድሙ ብቻ እንዲጠየቅ እንደተፈቀደለት እናት ወይዘሮ ፋና ይርዳቸው ይናገራሉ።
ሰዓትም የለም። ያው በቃ አንደኛው ልጄ ሶስተኛው ልጄ ነው በቃ መጥቶ የሚጠይቀው ብሎ እሱም ብቻ ነው የፈቀዱት። ሌላ ሰው እዚህ አንድ ቦታ እንዳይደርስ እንዲያርጋችሁ እያለ መልሶታ። ያው እንግዲህ አሁን እሱ እየሄደ ይጠይቃል በሳምንት አንድ ቀን።
በሌላ በኩል ጋዜጠኛ ኤልያስ ገብሩና ጋዜጠኛ አናንያስ ሶሪ በአስቸኳይ ጊዜ አዋጁ ስር መታሰራቸውንና እስካሁን ክስ ሳይመሰረትባቸው ፍርድ ቤት ሳይቀርቡ በአዋጁ መሰረት ይሰጣል የተባለውን የተሃድሶ ስልጠናም ሳይወስዱ በፖሊስ ጣቢያ በእስር ላይ እንደሚገኙ ጉዳያቸውን በመከታተል ላይ የሚገኘው የቅርብ የቤተሰብ አባል ለአሜሪካ ድምጽ ተናግሯል። የጋዜጠኞቹን ሁኔታ ለመጠየቅ የመንግስት ኮሚኒኬሽን ጉዳዮች ሚኒስትር ዶክተር ነገሪ ሌንጮ ጋር በተደጋጋሚ ስልክ ደውለን ስልካቸውን አላነሱልንም። ነገር ግን ከሶስት ወራት በፊትና ከዚያ በኋላ ጋዜጠኞችን በተመለከተ ለአሜሪካ ድምጽ ሲናገሩ ሰዎች ስለ ጻፉ ብቻ አይታሰሩም ብለው ነበር።
ከህግ ውጪ እንዲሁስ አንድ ሰው ዘሎ ሰውን ማሰር አይችልም። አንዳንድ ጊዜ ስህተቶች የሚፈጥሩበት ሁኔታ መሬት ላይ ያለው ማለት ነው። ህጉ እንዳለ ስህተቶች ሊፈጥሩ ይችላሉ። ያን ስህተት ደግሞ ፈጥኖ ማስተካከል አስፈላጊ ይመስለኛል። ከዛ ውጪ ግን ስለ ጻፉ ብቻ አይታሰሩም። ነገር ግን ይህ የተጻፈው የሚታይበት ሁኔታ ይኖራል ማለት ነው። ምክንያቱም ኢትዮጵያ እንደ የትኛውም ሀገር ሰላም ትፈልጋለች፣ ልማት ትፈልጋለች፣ ዲሞክራሲ እንዲያድግ ትፈልጋለች። ይሄ ሊሆን የሚችለው ደግሞ እያንዳንዱ ሰው ጋዜጠኛም ጭምር ማለት ነው ኃላፊነቱንና ግዴታውን ማወቅ አለበት። በነጻነት ሀሳብን መግለጽ ሲባል እኮ የራሳችንን ሀሳብ ስንገልጽ የሌላውንም ክብር ደግሞ መጠበቅ አለብን ማለት ነው።
ይህንን የኢትዮጵያ መንግስት አቋም ለሲፒጄው የምስራቅ አፍሪካ ተጠሪ ሙረቲ አንስቼላቸው ነበር።
It is an objective fact that Ethiopia has jailed dozens of journalists and bloggers.
ኢትዮጵያ በደርዘን የሚቆጠሩ ጋዜጠኞችን ማሰሯ በመረጃ የተረጋገጠ ሀቅ ነው። ሌላኛው ሀቅ ደግሞ የመናገር ነጻነታቸውን ተጠቅመው ለኢትዮጵያ ሕዝብ ይበጃል ያሏቸው መረጃዎች የሚያሰራጩ ሰዎች መታሰራቸው ነው። ሌላ በመረጃ የተደገፈ ተያያዥ ሀቅ ልጨምር። ጋዜጠኞችና የጦማር ጸሐፊዎች ሐሳባቸውን በመግለጻቸው ብቻ ታስረው ይገኛሉ። ይሄ ሁሉ ሀቅ የፈጠራ ሥራ ነው ብሎ መናገር ከእውነት የራቀ ተግባር ነው። ሲፒጄ እያደረገ ያለው የእነዚህን የህሌና እስረኞች አበሳ ማሳየት ነው። እነዚህ ሰዎች መታሰር የለባቸውም ብለን እናምናለን። ሐሳባቸውም ሊቆለፍበት አይገባም እንላለን። ስለዚህ ያለምንም ቅድመ ሁኔታ መለቀቅ አለባቸው። ይህንን ሥራችንን የኢትዮጵያን ስም ለማጥላላት የምናደርገው እኩይ ተግባር ነው ብሎ መሰየም እውነታውን ለመጋፈጥ አለመሞከር ነው።
በኢትዮጵያ የነጻ መገናኛ ብዙሃን ህልውና በተለይ ደግሞ አብዛኞቹ የግል ነጻ የመገናኛ ብዙሃን የሚንቀሳቀሱበት ምህዳር ከ97ቱ ምርጫ ወዲህ በመዘጋቱ የኢንተርኔት ጦማሪዋን በጣም ወሳኝ የዜና ምንጮች ሆነዋል ያሉት ሙረቲ በዚህም ምክንያት ለእስር እየተዳረጉ ነው ብለዋል። የኢትዮጵያ መንግስትም ይህንን ድርጊት በአስቸኳይ እንዲያቆምና ጋዜጠኞችን እንዲፈታ ጥሪ እናቀርባለን ብለዋል። በዚህ ጉዳይ ላይ ለመነጋገርም የኢትዮጵያ መንግስት ለማግኘት ከፍተኛ ጥረት ቢያደርጉም ሊሳካላቸው እንዳልቻለ ሙረቲ ሙቲጋ ለአሜሪካ ድምጽ ገልጸዋል።
ጽዮን ግርማን ለዘገባው እናመሰግናለን። አሁን ወደ ቀጣዩ የምሽቱ ቅንብር እንለፍ። ሐኪሞን ይጠይቁ ይላል።
ማስጥልኝ የአሜሪካን ድምፅ አቅራቢዎች፣ ባካችሁ አንድ ጥያቄ ነበረኝ። ስለ ልብ ትርታ፣ የማያቋርጥ ልብ መምታት ወይም ሄርት ፓልፒቴሽን የሚባለው ነገር በማክሰኞ የሐኪሞን ይጠይቁ ዝግጅታችሁ ላይ ለምን እንደሚነሳ በምን መንገድ እንደሚመጣ ማወቅ ስለምፈልግ ባካችሁ ተባበሩኝ። አመሰግናለሁ። አልማዝ ከዶንቤር።
ጠያቂያችን ለጠያቂያቸው እናመሰግናለን። ፈጣንና የበዛ ልብ ትርታ ምንነት፣ ምልክቶቹ፣ የጤና አካል ሆኖ የሚወሰድባቸው ሁኔታና ሕክምና፣ ሐኪሞን ይጠይቁ በመግቢያው የሰማችኋቸውን የዴንቨሯን አድማጭ ጥያቄ ተከትሎ በተከታታይ የሚመለከታቸው ይሆናሉ። ሙያዊ ማብራሪያውን የሚሰጡን የአዲስ አበባ ዩኒቨርሲቲው የልብና የውስጥ ደዌ ከፍተኛ አማካሪ ሐኪሙ ፕሮፌሰር ከበደ አሊ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የምሽቱ ቀዳሚ ቅንብር ለልብ ቧንቧ መዘጋትና ሌሎች ውስብስብ የጤና ችግሮች የሚዳርገው በደም ስር ውስጥ የሚጠራቀመውን ስብ አፈጣጠር በሚናገሩበት ወይም በሚመለከቱበት ነጥብ ይጀምራሉ ዶክተሩ።
አብዛኛው ህመሙ በልጅነት ቢጀምርም እና ብዙ አስርት ዓመታት ቢጨርስም ሲከሰት ግን ድንገት ነው። ወደ አርባዎቹም ቀደም ብሎ የሚጀምራቸው ሰዎች አሉ፣ ተጋላጭ የሆኑ ሰዎች። ተጋላጭ ያልሆኑ ሰዎች ግን ልብ ህመም በአብዛኛው የሚያጋጥመው ከሀምሳዎቹ በኋላ ነው። ሴቶች ከአርባዎቹ እስከ ሀምሳዎቹ መጨረሻ እድሜ መካከል እንደ ወንድ በብዛት አይጠቁም። ወደ ኋላ እድሜያቸው ላይ ግን ወደ ሜኖፖዝ ወይም ደግሞ የወር አበባ ሲቀሩ ልክ እንደ ወንዶች ነው የሚሆኑት ተጋላጭነታቸው። ቀደም ሲል ከአርባዎቹ እስከ ሀምሳዎቹ መጨረሻ እድሜ መካከል ግን እንደ ወንድ በብዛት አይጠቁም።
ይሄ ተጋላጭነት በጾታና በእድሜ የሚኖረውን ሁኔታ በገለጹት መልኩ ከዘር የመወረስ በቤተሰብ ውስጥ የዚህ አይነት ህመም ቀደም ሲል ያለው የቤተሰብ አባል ከኖረ አባት፣ እናት የተለየ ጥንቃቄ አለ?
አዎ፣ እንግዲህ ተጋላጭነት ሲባል ቅድም እንዳስቀመጥኳቸው የተወሰኑት ስኳር ነው፣ ግፊት ነው፣ የኮሌስትሮል መብዛት ነው፣ ሲጋራ ማጨስ ነው፣ እንቅስቃሴ ያለመኖርና ከመጠን በላይ መወፈር ነው እና በዘር ደግሞ በዘር ሲባል እናት ወይም አባት እንግዲህ ከሀምሳዎቹ እድሜ ሳይደርሱ ግት የልብ ህመም ያጋጠማቸው ማለት ነው። የልብ የደም ቧንቧ ወይም ደግሞ ወደ አእምሮ የሚሄድ የደም ቧንቧ ጥበት ህመም ማለት ነው። ሌሎችም ብዙ የልብ ህመሞች ስላሉ ግራ መጋባት እንዳይፈጠር ነው። የእነኚህ የደም ቧንቧ ህመሞች አጋላጭ ሁኔታዎች ውስጥ አንዱ ዝርያ ነው። ያ እንግዲህ ወይ እናት ወይ አባት የወንድምም ቀጣይ የደም ግንኙነት ያላቸው ሰዎች ከሀምሳ አምስት አመት በፊት ማለት ነው። ለወንዶቹ ለሴቶቹ ከስልሳዎቹን በታች ህመሙ ካጋጠማቸው በወጣትነት እድሜ ዝርያዬ ታሟል እንደማለት ነው እና እኔ ተጋላጭ ነኝ ማለት ነው። ይሄም አንድ አጋላጭ ሁኔታዎች ውስጥ ከሚጠቀስ ነው እንግዲህ የዝርያ የሚባለው። እንግዲህ ሌሎቹ ቅድም የጠቀስኳቸው ናቸው። አነስተኛ ተጋላጭነት ሁኔታዎችን የሚፈጥሩም አሉ ሌሎች ነገሮችም፣ ግን በአብዛኛው ተደጋግሞ የሚታወቁትና ትልልቆቹ ማጨስ፣ ኮሌስትሮል በጣም ከፍ ማለት፣ ስኳር፣ ግፊት እና ከዘር በኩል መጋለጥ እነኝ ዋነኞቹ ናቸው። የእነኞቹ ድምር ነው ጥቅል ተጋላጭነትን የሚናገር።
ዶክተር ከበደ ቀደም ብለው ከተነሱትና እርስዎ በዝርዝር ሙያዊ ትንታኔ ከሰጡባቸው ጥያቄዎች የተከተሉ አዳዲስ ጥያቄዎች ናቸው አሁንም እንመለከታቸው። የቀደሙትን ፕሮግራሞቻችን የተከታተሉ በርካታ አድማጮቻችን፣ አንዳንዶቹም በሕክምና ክትትል ላይ የሚገኙ ያነሷቸውን ጥያቄዎች ሰብሰብ አድርጋለሁ። አንድ አድማጫችን ጠቅላላ ኮሌስትሮል በመባል የሚታወቀው እስከ 253 ደርሶ የነበረ ሲሆን ይላሉ የግል ገጠመኛቸውን ሲያነሱ መድኃኒት 45 ቀናት ከወሰድኩ በኋላ ወደ 158 ወረደ። መድኃኒቱን ሳቆም ግን ተመልሶ ይመጣል ይላሉ። ምናልባትም በሳቸው አሃዞችና ሌሎች የጤና ሁኔታዎች መቃኘት ሊኖርባቸው ይችላልና እንዴት ነው የኮሌስትሮል መጠን ከፍተኛ ነው ተብሎ ጠቅላላው መድኃኒት ሲወሰድ ከወረደ በኋላ መድኃኒቱ ሲቋረጥ የሚመጣበት ሁኔታ ምን አይነት ጉዳዮች ከግምት መግባት አለባቸው? መድኃኒቱ ሳይቋረጥ መወሰድስ አለበት ወይ? ይሄን ብናስቀድም
አዳማጩ ያሉት ነገር ትክክል ነው። ኮሌስትሮል መድኃኒት የሚሰራው መድኃኒቱ እስከተወሰደ ድረስ ብቻ ነው ኮሌስትሮልን ዝቅን አድርጎ የሚይዘው እንጂ ኮሌስትሮልን የሚያድን መድኃኒት እስካሁን ድረስ አልተሰራም። የሚያድን ሲባል ልክ ኮሌስትሮል ከፍ ያለበት ሰው መድኃኒቱን ሲውጥ ለአንዴና ለመጨረሻ ጊዜ ኮሌስትሮሉ ከፍ እንዳይል የሚያደርግ መድኃኒት አልተሰራም። የኮሌስትሮል መድኃኒት በጉበት ውስጥ የሚሰራውን ኮሌስትሮል በብዙ እንዳይሰራ ስለሚከለክል ነው። መድኃኒቱ የሚሰራላቸው ሰዎች በበቂ ደረጃ የሚሰራላቸው ሰዎች እንደ ኮሌስትሮሉ መድኃኒት መጠን ኮሌስትሮሉ ሊወርድ ይችላል እና ያም ወርዶ የሚቆየው መድኃኒቱ እስከተወሰደ ድረስ ብቻ ነው። ስለዚህ አንድ ሰው ኮሌስትሮል መድኃኒት መውሰድ ካለበት በአብዛኛው እድሜ ልክ ነው።
ይሄ ምናልባትም ከመድኃኒትና ከኮሌስትሮል መጠን ጋር ተዛምዶ መታየት ያለበት ቀደም ሲል ያነሱትን አንድ ነጥብ መልሰን እንድንመለከት ይጋብዛል። እንደ ገለጹልን ከአጠቃላይ ኮሌስትሮል ሰውነታችን ውስጥ የሚመረተው የተወሰነ እንደመሆኑ በተጨማሪ አብረው የሚወሰዱ ጉዳዮች ወይንም ደግሞ ኮሌስትሮል መጠን ዝቅ ማለቱን ከመድኃኒቱ ባሻገር ሊያግዙ የሚችሉ ሁኔታዎችንም የሚጠይቅ ይመስላል። ምናልባት እዚህ ላይ ፈታ አድርገው እንዲመለከቱ ቢያብራሩልን።
አሁን አንድ ሰው ኮሌስትሮል መድኃኒት ያስፈልጋል ሲባል ከሐኪሙ ጋር መወያየትና መገንዘብ ያለበት ነገር በመጀመሪያ ደረጃ የኮሌስትሮል መድኃኒት ለምን አስፈለገ? የስትሮክ እና የሃርት አታክ እድልን ዝቅ ለማድረግ ነው ወይ? እኔ ከፍተኛ ተጋላጭነት ደረጃ ላይ ነው ያለሁት ወይስ አነስተኛ ተጋላጭ ነኝ ወይስ መካከለኛ ተጋላጭ ነኝ ብሎ ሐኪሙ ጋር መወያየትና የተጋላጭነት ደረጃውን በትክክል ማወቅ አለበት። ይሄን የሚያቀበተው ነገር ለምንድን ነው? የተጋላጭነት ደረጃው ዝቅ ያለ ሰው የኮሌስትሮል መድኃኒት ከመጀመሩ በፊት የሚሞክራቸው ነገሮች አሉት። አንደኛ በኤክሰርሳይዝ ብቻ ምናልባት አስፈላጊ ደረጃ ላይ ወርድ የሚችል አነስተኛ የኮሌስትሮል መጨመር ሊሆን ይችላል። ኤክሰርሳይዝ እና ምግብ አበላልን ጨምሮ ሊያደርገው ይችላል። በሶስተኛ ደረጃ ደግሞ ክብደቱንም ቀንሶ ሶስቱንም ዘዴዎች በአንድነት በማድረግ መለስተኛ የሆነ የኮሌስትሮል ከፍ ማለትን መቆጣጠር ይችላል። እንግዲህ የኮሌስትሮልን ግዴታ መወሰድ አለበት፣ በከፍተኛ ደረጃ መውረድ አለበት የሚለውን ነገር የሚወስነው የሰውየው ለአደጋ ተጋላጭነት ደረጃው ነው። ከፍ ያለ ነው፣ መካከለኛ ነው፣ ዝቅ ያለ ነው። ይሄ ደግሞ ከሐኪሙ ጋር ተነጋግረው መወሰን ያለበትና ታካሚውና አካሚው በጋራ ሊግባቡበት የሚችሉት ነጥብ ነው። እንግዲህ ኮሌስትሮሉ በከፍተኛ ደረጃ መውረድ ያለበት ሰው ለምሳሌ ያህል ከአሁን በፊት የልብ ህመም ወይም ሃርት አታክ ያጋጠመው ሰው ሊሆን ይችላል እና ያ ኮሌስትሮሉ በከፍተኛ ደረጃ መውረድ ካለበት መውሰድ ያለበትም የመድኃኒት አይነትና መጠን በከፍተኛ ደረጃ ኮሌስትሮሉን የሚያወርድ መሆን አለበት። ስለዚህ የኮሌስትሮል ህክምና ጠለቅ እያለ ሲሄድ አላማውን በትክክል መቀመጥ አለበት። ከአላማው ተነስተን ደግሞ የኮሌስትሮሉ መጠንና የኮሌስትሮሉ መድኃኒት አይነቶች ይወሰናሉ። ምን ያህል መውረድ አለባቸው የሚለውም ይወሰናል። እንግዲህ ከዚህ ጋር የሚሄዱ ሌሎችም ጉዳዮች አሉ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ወደ ቀጣዩና የመጨረሻ ቅንብር እናልፋለን።
የኢትዮጵያ ታሪክ ተመራማሪና ወዳጅ የፕሮፌሰር ሪቻርድ ፓንክረስት የቀብር ሥነ ሥርዓት ዛሬ በመንበረ ጸባዖት ቅድስት ሥላሴ ካቴድራል ተፈጽሟል። አባቴ ከእግዚአብሔር የተሰጠው ተልእኮ ኢትዮጵያን ማገልገል ነበር ብለዋል በሥነ ሥርዓቱ ላይ የተናገሩት ልጃቸው ዶክተር አሉላ ፓንክረስት። እስክንድር ፍሬው የቀብር ሥነ ሥርዓቱን ተከታትሏል።
ታላቁ የኢትዮጵያ ወዳጅ ሪቻርድ ፓንክረስት ተሸኙ። አገሬ በሚሏት ልጄ በመትላቸው ምድር የመጨረሻ ስንብታቸው ሆነ። አስከሬናቸውም የጣሊያንን ወረራ ከኢትዮጵያ ጋር ሆነው ከታገሉት እናታቸው ሲልቪያ ፓንክረስት ጎን አረፈ በመንበረ ጸባዖት ቅድስት ሥላሴ ካቴድራል። የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር አባላት ከነ ማዕረግ ልብሳቸው አስከሬኑን አጅበው ተጉዘዋል። በቀብር ስነ ስርዓቱም ላይ ተገኝተዋል። ፓንክረስትና ቤተሰቦቻቸው በቅብብሎሽ የቀጠሉት ሁለታ እንደ ኢትዮጵያዊ አርበኝነት እንደሚቆጠር ለማስታወስ በቀብር ስነ ስርዓቱ ላይ የተናገሩት የፕሮፌሰር ሪቻርድ ፓንክረስት ልጅ ዶክተር አሉላ ፓንክረስትም በቅብብሎሽ ስለቀጠለው የፓንክረስትና ቤተሰቦቻቸው የኢትዮጵያ ፍቅር ተክሰዋል።
አባቴ ሪቻርድ ፓንክረስት ከእግዚአብሔር የተሰጠው ተልእኮ ኢትዮጵያን ማገልገል ነበር። የፋሺስት ጣሊያን መንግስት ኢትዮጵያን ስትወር አባቴ የሰባት ዓመት ጨቅላ ልጅ ነበር። ኢትዮጵያ ነጻነቷን ለማስከበር ያደረገችውን ትግልና የአርበኞቿ ተጋድሎ ለዓለም ህብረተሰብ ለማሳወቅ የአባቴ እናት ሲልቪያ አዲስ ዘመንና የኢትዮጵያ ዜና የሚባለው ጋዜጣ ስታሳትም አባቴ ከጎኗ ነበር። አያቴ ሲልቪያ ለኢትዮጵያ ያላትን ፍቅርና አድናቆት ለልጇ እንዳስተላለፈችው ሁሉ አባቴ ደግሞ በበኩሉ ለኔና እህቴ ሲያሳድገን ለኢትዮጵያ ታሪክና ባህል ያለውን አክብሮት አስተላልፏል። እኔን አሉላ ብሎ ሲሰይመኝ እህቴን ደግሞ ታሪክ ብሎ ስም አወጣላት።
ለኢትዮጵያውያን የጸረ ፋሽስት ተጋድሎ ከፍተኛ ድጋፍ ካደረጉት እናታቸው ሲልቪያ ፓንክረስት ጋር በ1940ዎቹ መጨረሻ ወደ አዲስ አበባ የመጡት ሪቻርድ ፓንክረስት በእናታቸው የተጀመረውን ውለታን የቀጠሉት የኢትዮጵያ ጥናትና ምርምር ተቋም መስራች አባልና የመጀመሪያ ዳይሬክተር ናቸው። በኢትዮጵያ ታሪክ ላይ ያተኮሩ በርካታ መጻሕፍትንና መጣጥፎችንም አሳትመዋል። የቀዳማዊ ኃይለ ሥላሴ መንግስት ከስልጣን መውረዱን ተከትሎ ወደ ትውልድ አገራቸው እንግሊዝ ተመልሰው ለተወሰኑ ዓመታት በዚያ ቆይተዋል። ፓንክረስት በርቀትም ሆነው ግን ለኢትዮጵያ መቆርቆር መታገላቸውን ቀጥለዋል። በወቅቱ በምዕራብ ጀርመን የኢትዮጵያ አምባሳደር የነበሩት ዶክተር ኃይለ ገብርኤል ዳኜ ይሄንኑ ነው ያብራሩት።
በ69 ላይ ኢትዮጵያ ከጎረቤት ሀገር ተወረረች
በሶማሊያ።
አዎ። ከውስጥ ደግሞ ኢትዮጵያ ብዙ ዝግብ ነበር
እርስ በርሱ
ከኤርትራ ጋር ምናምን ሁሉ እና ኢትዮጵያ ወደቀች የሚባልበት አለቀላት የሚባልበት ጊዜ ነው። በዚያን ጊዜ ሪቻርድ ይህን ትልቁን የቢቢሲ የተባለውን ዜና ማሰራጫ በመጠቀም የታሪክ እውቀቱን በመጠቀም ደጋግሞ በየጊዜው ኢትዮጵያ የመኖር መብት አላት እያለ ለዓለም ይታገል ነበር። እኔ በጣም ያን እንግዲህ አምባሳደር ነበርኩ በሆን ጀርመን ሀገር እና እንከታተልም ነበር እና እኛ ሁላችንም ያው እንደምታውቀው አገሪቱ አለቀላት እንዴት ትዳን የሚል እንትን ነበረን እና በዛ ሁናቴ እንዳለ ወዲያው እንግዲህ ነገሩም ሲረጋጋ ሪቻርድ እኔ ጋር መጣ ጀርመን ሀገር እና ብዙ ተዋየን። እንዴ ሪቻርድ አንተ እኮ ኢትዮጵያዊ ነህና ውጭ እኮ ልትቀር አትችልም መመለስ አለብህ የሚል እኔ ለኢትዮጵያ መንግስት በውጭ ጉዳይ ሚኒስቴር በኩል አስታወቅኩ።
ከተወሰኑ ዓመታት የእንግሊዝ ቆይታ በኋላ ወደ ኢትዮጵያ ተመልሰው የመጡት ፓንክረስት የምርምር ስራቸውን ዘርፈ ብዙ አስተዋጽኦአቸውን ቀጥለዋል። በዛሬው የቀብር ስነ ስርዓት ላይ ይህ ዘርፈ ብዙ አስተዋጽኦ በተለያዩ ተናጋሪዎች ተጠቅሷል። ከኢትዮጵያ ጋር ያላቸው ቁርኝት ተብራርቷል። ኢትዮጵያን አገራቸው፣ ህዝቦቿን ህዝባቸው አድርገው የኖሩ ሲሉ ነው የባህልና ቱሪዝም ሚኒስትር ዶክተር ሂሩት ወልደ ማርያም የገለጿቸው። ውለታቸው በኢትዮጵያውያን ዘንድ ሲታወስ እንደሚኖርም ተናግረዋል።
ለኢትዮጵያ የነበራቸውን ቃል ኪዳናቸውና አላማቸውን እስከ መጨረሻው የጠበቁ የሀገራችን ታማኝ አገልጋይ ነበሩ ማለት ይቻላል። በዚህም የሀገራችን ህዝቦች ለዘመናት ሲያከብሯቸውና ሲዘክሯቸው ይኖራሉ። ፕሮፌሰር ፓንክረስ በመወለድ ሳይሆን በምርጫ በኢትዮጵያ ፍቅር ታስረው የህይወታቸውን ዘመን አብዛኛውን ጊዜ በኢትዮጵያ ስለ ኢትዮጵያ ኖረው በመጨረሻም በኢትዮጵያ የህልፈተ ህይወታቸውና የእረፍታቸው መቋጫ ቦታ እንድትሆን መርጠው አልፈዋል። ኢትዮጵያውያንም የኒህን ሰው ገድልና ውለታ አይዘነጉም። ታሪካቸውን ይዘክራሉ፣ አብነታቸውንም ይከተላሉ።
የሀዘን መግለጫ መልእክታቸው በእኚሁ የባህልና ቱሪዝም ሚኒስትር ዶክተር ሂሩት ወልደማርያም በኩል የተነበበው ጠቅላይ ሚኒስትር ኃይለማርያም ደሳለኝ የፓንክረስት የኢትዮጵያ ፍቅር ቤተሰባዊ መሆኑን ያብራሩት
ፕሮፌሰር ሪቻርድ ፓንክረስት የኢትዮጵያ ፍቅር ከቤተሰብ የተቀዳ በኋላም እየተቀጣጠለ ለትውልድ ሲወርድ የኖረ በአንድነት የተገመደ ሰንሰለት ነው ለማለት ያስደፍራል። እናታቸው ሲልቪያ ፓንክረስት የፋሽስት ወራሪ ሀገራችን በወረረበት ወቅት ድርጊቱን በዓለም ሚዲያዎች በማውገዝ እንዲሁም ከኢትዮጵያውያን ጎን ተሰልፈው የውጭ ኃይሎችን በማስተባበር ለሀገራችን ዘመን የማይሽረው ውለታ የዋሉ ሲሆን ፕሮፌሰር ሪቻርድ ፓንክረስትም የእናታቸውን ፈለግ በመከተል ለኢትዮጵያ ታሪክና ባህል እድገት በሙያቸው ከፍተኛ ድጋፍ ሲያደርጉ ያለፉ ምሁር ናቸው።
በቀብር ስነ ስርዓቱ ላይ የሪቻርድ ፓንክረስት ቤተሰቦችና ወዳጆች፣ የኢትዮጵያ ፕሬዝዳንት ዶክተር ሙላቱ ተሾመ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስና ሌሎች የሃይማኖት መሪዎች፣ ዲፕሎማቶች፣ አንጋፋ ምሁራንና በርካታ ታዳሚዎች ተገኝተዋል። ፕሮፌሰር ሪቻርድ ፓንክረስት በተወለዱ በ90 ዓመታቸው ከዚህ ዓለም በሞት የተለዩት ባለፈው ሳምንት ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር እናመሰግናለን። በነገራችን ላይ አድማጮች፣ የኒህን የኢትዮጵያ ወዳጅ ታሪክ ከሚያውቋቸውና ከወዳጆቻቸው ጋር በምናደርገው ውይይት በመጪው ራዲዮ መጽሔት እሁድ ዕለት እንመለስበታለን። ይህ በእንዲህ እንዳለ ታዲያ ትናንት ሰኞ ሊፈጸም የነበረው የፕሮፌሰር ሪቻርድ ፓንክረስት የቀብር ስነ ስርዓት ወደ ዛሬ ማክሰኞ የተላለፈው ከቤተሰብ በቀረበ ጥያቄ እንጂ ሌላ በምንም ምክንያት አለመሆኑን የባህልና ቱሪዝም ሚኒስቴር አስታውቋል። ጥያቄው የቀረበው ከውጪ የሚጠበቁ የቤተሰብ አባላት በቀብር ስነ ስርዓቱ ላይ እንዲገኙ በማሰብ መሆኑ በሚኒስቴር መስሪያ ቤቱ የሕዝብና ዓለም አቀፍ ግንኙነት ዲሬክተር አቶ ገዛኸኝ አባተ ለአሜሪካ ድምፅ ተብራርቷል። ሪቻርድ ፓንክረስትና ቤተሰቦቻቸው የኦርቶዶክስ እምነት ተከታዮች መሆናቸውን የገለጡት አቶ ገዛኸኝ ከቀብር ቦታ ጋር በተያያዘ የተፈጠረ መስተጓጎል አልነበረም ብለዋል።
እሱ ታሪክ እኔ አላውቀው በእውነት። ከመጀመሪያው ከቤተሰብ ወደ ባህልና ቱሪዝም ሚኒስቴር አረፉ ሲባል የጠየቅነው ጥያቄ እምነታቸው ምንድን ነው? የት ነው የሚያርፉት? ክርስቲያን ናቸው? ኦርቶዶክስ ናቸው? እኛንን የምናስታማቸው እኛው ጋር ያሉት። ስለዚህ እናታቸው ባረፉበት ቅዱስ ስላሴ ነው አሉ። ይህንን እንደ አመራር ከፓትርያርኩም ጋር ከሚመለከታቸው አካል ጋር ተነጋገርን። መጨረሻ ላይ አናውንስ አደረግን። ሩመር አሁን አንተ እንዳልከው ዝም ብሎ ሰዎች እለኔም ሲያወሩ ሲጠይቁም እሰማለሁ። እኔ ጋ ከቅድስት ማርቆስ ቤተ ክርስቲያን የክርስትና ስማቸው ያዘለ በመጀመሪያ ሊስት ላይ እንደተመዘገቡ የተጠቀመጠበት ነገር አለ። የሰው ሃይማኖት ሲጀመር ራስ ባለቤት፣ ከዛ ደግሞ የቅርብ ቤተሰብ ነው የሚያውቀው። እነሱ ማያውቁትም እንደዚህ የሚያስወሩ ሰዎች ሄዱ የሚባሉ ሰዎች እነማን እንደሆኑ ማያውቁ ቤተሰብ ሁሉ ግራ ተጋብቶ ነበር። የተላለፈው ግን የዶክተር አሉላ ልጅ የእኔ መረጃ ያለ መረጃ በፓስፖርትና በጉዞ
ቀኑ የተላለፈው ማለት ነው። የቀብር ስነ ስርዓቱ
እሁድ ማታ 12 ሰዓት አካባቢ ከቤተሰብ ተደወለ። ሚኒስትሮች፣ ሌሎች አባላት ጋር ተነጋገረ። ይሄን ሀዘን የቤተሰብ ነው በዋናነት ህዝብ እንደ ሀገር ያደረጉት አስተዋጽኦ ሁለተኛ ነው። ሀዘኑ ግን ላጣው ለልጃቸው ላያት እንደዚህ ያለ ይወርዳል አይደለም? በልጅ ልጅ ነው እና እነዚህ ሰዎች ደግሞ ሀዘን ላይ ይህንን ይችም ልጅ ደግሞ እንዴት እንዳሳደጓት እንዴት እንደሚታወቅ የአያትን ነገር ማንም ሰው ያውቀዋል። ስለዚህ አንድ ቀን ብናሸጋግረው ምንድን ነው የሚለው ነገር ተነጋገርን። ያ ዶክተር አሩላ ላይ ስለምትመጣ ሌሎችም ቤተሰቦች የሚመጡ አሉ። ስለዚህ ተላለፍልን የሚል ጥያቄ መጣ። ወዲያውኑ ለሚዲያ ይህን መረጃ ሰጠሁ። ይሄ ነው እንግዲህ ያለው። የሚያወሩ ሰዎች የሉም ብዬ መደምደም አልችልም። እኔ ከመጀመሪያው እስከ መጨረሻው ግን ከቤተሰቡ ጋር ከኮሚቴው ጋር ያለ ግንኙነት የኦርቶዶክስ እምነት ተከታይ መሆኗን ነው። እኔም ጋር በኢሜል የላኩት መረጃ አለ። ለአንተም ላሳይ የምችለው ከቤተ ክርስቲያን የተጻፈላቸውን ደብዳቤ አይቶ ነው። ሲኖዶስም ዝም ብሎ አይወስንም። የሚወስነው አካል በዚህ መልክ ነው የሚወስነው እና የተላለፈበት በዛ ምክንያት አይደለም።
ሲኖዶሱ ግን መጀመሪያ በጥርጣሬ እዚህ ላይቀበሉ ይችላል የሚል ውሳኔ አስተላልፎ ያውቃል? አስተላልፎ ነበር?
እሱን እኔ ምንም መረጃ የለኝም። እኔ ባህልና ቱሪዝም ህዝብ ግንኙነት ኃላፊ ነኝ። የሚደርሰኝ መረጃ እሰጣለሁ። ቤተ ክህነት ጋር ሄዶ ቦታውን የማስፈቀድ አንዱ በመንግስት ደረጃ እኛ የሚያዝ ነው። ቢሆንም ክብርት ሚኒስትሯ ጉዳዩን ይዘው ተነጋግረዋል። እንደ ሚኒስቴር መስሪያ ቤት የጽህፈት ቤት ኃላፊውም ደብዳቤ ጽፈዋል። ልጁ የሰጠውን ምስክርነት፣ አንዳንድ መረጃዎች በምንጠይቅበት ሰዓት መጥቷል። ውሳኔ ተወስኖ ነው። ለምን መረጃ ይፈልጉታል የሚለው ነገር እኛ አናውቅም። ስለዚህ ሲኖዶስም ላይ እኔ አልገባሁም። ከአባቶችም የሰጠኝ መረጃ የለም። እኔ የማውቀው ክርስቲያን ሆነው መረጃ መምጣቱ በእጄ ላይ ያለ መረጃ ላስነብብህ ይችላል።
እናም የሪቻርድ ፓንክረስት የቀብር ስነስርዓት ከሰኞ ወደ ዛሬ ማክሰኞ የተላለፈው በቀብር ቦታም ሆነ በምንም አይነት ሌላ ምክንያት አለመሆኑን ነው የባህልና ቱሪዝም ሚኒስቴር የህዝብና ዓለም አቀፍ ግንኙነት ዳይሬክተር አቶ ገዛኸኝ አባተ የገለጹት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን በድጋሚ እናመሰግናለን። አድማጮች፣ ስርጭታችንን ለማጠናቀቅ የቀሩን ጥቂት ደቂቃዎች ብቻ ናቸው። አሁን አጫጭር የማጠቃለያ ዜናዎች እናሰማለን።
ዋና መቀመጫውን በዩናይትድ ስቴትስ ያደረገው የጋዜጠኞች ደህንነት ተሟጋቹ ሲፒጄ በመላው ዓለም በእስር ላይ ከሚገኙ 259 ጋዜጠኞች ውስጥ 16ቱ በኢትዮጵያ የታሰሩ እንደሆኑ ገልጦ እስረኞቹ በእስር ቤት ሊያገኙ የሚገባውን መብት ተነፍገዋልም ብሏል። ደቡብ አፍሪካ ውስጥ ሰሞኑን በውጭ በመጡ ዜጎች ላይ የሚደረገው ጥላቻ ጥቃት ማገርሸቱ ተገልጧል። በቅርቡ በተለይ የኢትዮጵያውያን፣ የናይጄሪያውያን፣ የሶማሊያውያንና የፓኪስታን ተወላጆች ንብረት የሆኑ የንግድ ድርጅቶች ላይ ጥቃቶች ተካሂደዋል። በሊቢያ ሰሜናዊ የባህር ወደብ ቢያንስ 74 የአፍሪካውያን ፍልሰተኞች አስከሬን መገኘቱን የሊቢያው ቀይ ጨረቃ ማህበር ዛሬ ማክሰኞ አስታውቋል። የማህበሩ አፈቀላጤ መሐመድ አልማስራቲ እንዳስታወቁት ትናንት ሰኞ በሜዲትራኒያን ወደብ በምትገኘው ዛውያ ከተማ አካባቢ አንዲት የተበሳሳች ጀልባ ተገኝታለች። በውስጧም 120 ሰዎች የምትይዝ ስትሆን ምናልባት የሞቱት ሰዎች አሁን ከተጠቀሰው ከ74ም ከፍ ሊል እንደሚችል ታውቋል። በማዕከላዊ ናይጄሪያዊቱ የካዱና ክፍለ ግዛት አንጃ ለይቶ የሚካሄድ ግጭት አገርሽቷል። በሌላ ዜና በለንደን በሕክምና ክትትል ላይ የሚገኙት የአገሪቱ ፕሬዚዳንት መሐሙዱ ቡሃሪ ለሁለተኛ ጊዜ ቆይታቸውን አራዝመዋል። አድማጮች፣ አጠር ያለው ዜና በዚሁ አበቃ። ዝግጅታችንን ቀደም ሲል ስለ ማልከም ኤክስ በተዜመ ፕሮግራም ዜማ እንቋጫለን። በነገራችን ላይ ስለ ማልከም ኤክስ አጠር ያለ ታሪክ ያዘጋጀልን ስለሆነ አዋተን በዚህ አጋጣሚ እናመሰግናለን። Those of Malcolm X, what men got mixed. They did not want to see black men progress. And all along the way, black men have strayed, searching to find the way.